ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ዳድማቾቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ካለፈው የሚቀጥል ሲሆን የመስቀሉ ሥራ ሳይማከል በትንሣኤው ሕይወት መኖር አይቻልም የሚል ርዕስ ይሆናል። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 4 እስከ 12 የአምላካችን እግዚአብሔር ቃል እንደዚህ ይላል። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋን ቆርጥም፣ እንሰደዳለን እንጂ አንጣለም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን ይሆነን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል ይላል የእግዚአብሔር ቃል። የመስቀሉ ሥራ ሳይማከል ሞቶ በተነሳው ጌታ ሕይወትና ኃይል መኖር ማገልገልም አይቻልም። ከላይ ያየነው የእግዚአብሔር ቃል ይህንን ያስተምራል። የምንፍቅና ትምህርቶች የመስቀሉን ሥራ ዋጋ የሚያሳጣ መስቀል አልባ የሆነ ስብከትና ትምህርት በማስተማር ሃይማኖትን ለሚያመክን እምነትና ልምምድ ሰዎችን ይዳርጋሉ። ከላይ የተመለከትነው የጌታ ቃል የሚያስተምረው ከእንደዚህ ያለ አይነት የስተት ትምህርቶች ልንጠበቅ የሚረዳ እጅግ የከበረ እውነትን ያሳየናል። ይህንን የተመለከተና የተረዳው ጳውሎስ ምን ይላል በዚህ ክፍል ላይ? ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። ጳውሎስ እንዲህ ያለ ሊናገር ምክንያት የሆነው ምንድን ነው? በዚህ ክፍል ውስጥ ከኛ እንዳይሆን የሚለው ቃል ሐዋርያው ጳውሎስ ለራሱና ሌሎችንም አማኞች በሙሉ የሚጠቅልል ቃል በመጠቀም ሲናገር ነው ምናየው። የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይላል ጳውሎስ። የኃይሉ ታላቅነት ከእኛ እንዳይሆን እግዚአብሔር ይፈልጋል ይላል። እግዚአብሔር ከእኛ እንዳይሆን የኃይሉ ታላቅነት ፈላጊ መሆኑ እጅግ በጣም አስፈላጊ ነው። የክርስትና እምነት ከሰው ወይንም በሰው በሆነ ነገር የሚኖር ሕይወት አይደለም። በክርስትና ለመኖርም ሆነ እግዚአብሔርን ለማገልገል የሚፈልግ ማንም ሰው ማወቅ ያለበት ይሄንን ነው። የኃይሉ ታላቅነት የሚባለው ጌታችን ከሞት ሲነሳ የተገለጠውን የኃይሉን ታላቅነት ነው የሚያሳየው። በክርስትና እምነት በአማኞች በቤተ ክርስቲያን ሲሰራ እንዲታይ የሚፈልገው የእግዚአብሔር ኃይል የሆነው ኢየሱስ ክርስቶስና የእርሱ መንፈስ ነው። ምክንያቱም በመጽሐፍ ቅዱስ ላይ በኤፌሶን ላይ ጳውሎስ ሲያስተምር በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ስለሚል እግዚአብሔር በሰዎች ልጆች ሕይወት ውስጥ በሚሰራው ሥራ ሁሉ ኃይሉንም ጉልበቱንም የሚገልጠው በጌታ በኢየሱስ ክርስቶስ ብቻ ነው። ይህ ኃይል ከሰው ወይንም በሰው እንዲሆን ሆኖ መቅረብ ፈጽሞ አይፈለግም። ለምን? በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 31 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናን በዛነትን በተደረገልን በክርስቶስ ኢየሱስ ይሆናችሁ ከርሱ ነው ይላል። ትምክህት ከተፈለገ የእግዚአብሔር ቃል አሁን እንዳነበብ ነው እንደሚነገረን ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ይላል። ስለዚህ እግዚአብሔር በርሱ ላይ የሆነ ትምክህት እንዲሆን ለሰዎች ልጆች በሱ መመካት ለሚፈልጉ ከእግዚአብሔር ዘንድ ከራሱ ከእግዚአብሔር ምንጩ መነሻው ምክንያቱም እግዚአብሔር በሆነበት ጉዳይ ለሰዎች ልጆች ያደረገውን ያሳየናል። ከእግዚአብሔር ዘንድ ጥበብም ጽድቅም ቅድስናም በዛነትም የተደረገልን ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ ስጋን የለበሰ ሁሉ እግዚአብሔር እንዳይመካ ብሎ ይሄን ማድረጉን አማኞች በአንክሮ መመልከት አለበት። የክርስትና እምነት በፍጡር ላይ መመካትን የሚያስቀር ባህሪ አለው። ስጋን የለበሰ ሁሉ በእግዚአብሔር ፊት በስጋ ለባሽ በራሱ ማንነት በሌላ ስጋ ለባሽ እንዲመካ እግዚአብሔር አይፈልግም። በክርስትና እምነት የሚመካ ሁሉ መመካት ያለበት በእግዚአብሔር ብቻ ነው፣ ከእግዚአብሔር በሆነ ነገር ብቻ ነው። በኢሳይያስ ምዕራፍ 17 ቁጥር 5 ላይ እግዚአብሔር እንዲህ ይላል በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ እርጉም ነው የሚለው ቃል ውድ ወገኖቼ በብሉይ ኪዳን የተነገረ ቃል ነው። እግዚአብሔር አንድያ ልጁን የሰጠው ትምክህተኛ ሰው ራሱን እንደ እግዚአብሔር የሚያደርግ የነበረ ሰው ከራሱ ድኖ በፈጣሪው እንዲመካ ለማድረግ ነው። መዳን እግዚአብሔርን በሰው ህይወት ውስጥ ሊኖረው የሚገባውን ስፍራ የሚመልስ ነው እንጂ ሰውን ጉረኛ ትምክህተኛ የሚያደርግ በስጋ ለባሽ መመካትን የሚያመጣ ነገር የሚሰጥ ጸጋ በክርስትና እምነት የለም። ስለዚህ ጳውሎስ ሲናገር ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ ይላል። እግዚአብሔር ሆን ብሎ የኃይሉን ታላቅነት ከርሱ ብቻ የሆነ ለማድረግ የሰራውን ስራ ነው የሚነግረን። ይህ መዝገብ በሸክላ ዕቃ ውስጥ አለ ይላል። መዝገብ የሚለው ቃል የግሪክኛው ሐሳብ የሚያሳየው ይህ ሰማያዊ ሀብት፣ ይህ ሰማያዊ ብልጥግና ብልጥግናን እግዚአብሔርን ሀብትና ባለጠግነት የሚያሳይ ቃል ነው እንጂ መዝገብ ማለት መጻፊያ ደብተር ማለት አይደለም። ስለዚህ እግዚአብሔር ሰማያዊውን ነገር በሰዎች ውስጥ ሲያስቀምጥ በሸክላ ዕቃ ውስጥ ነው ያደረገው ይላል። ሸክላው ሰው ነው። መዝገቡ ከእግዚአብሔር የሆነ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የክርስቶስ ኢየሱስ ሕይወትና የትንሣኤው መንፈስ መንፈስ ቅዱስ ነው። ስለዚህ እግዚአብሔር ይህንን ያደረገበት ምክንያት መዝገቡን ሰማያዊውን ብልጥግና የእግዚአብሔርን ጸጋ በሰዎች ውስጥ ሲያስቀምጥ ሰዎች ሸክላ ባህሪያቸው እንደተጠበቀ ሆኖ በሸክላ ማንነታቸው ውስጥ እግዚአብሔር አስቀመጠ ይላል። ለምን ይሄን አረገ? የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይላል። እኛ የሚለው ቃል ጳውሎስን እሱን የመሰሉ የሚያገለግሉ እግዚአብሔር መዝገቡን በውስጣቸው ያስቀመጠባቸውን ሁሉ ይጨምራል። ስለዚህ እግዚአብሔር መዝገቡን፣ ሀብቱን፣ ሰማያዊ ነገሩን ያስቀመጠባቸው ቅዱሳኑ ሁሉ ሸክላ ዕቃ መሆናቸውን ይረዳሉ። ሸክላ የሚለውን ቃል የግሪክኛው ምን ያሳያል? ምድራዊ የሆነ ደካማ ተሰባሪ ባህሪን አመልካች ነው። ከዚህ የተነሳ በዚህ ባነበብነው ክፍል ውስጥ ምን ይላል እግዚአብሔር? ይሄንን መዝገብ፣ ይሄን ሰማያዊ ሆነ ብልጥግናውን፣ የልጁን ጸጋ፣ በልጁ የተደረገውን ሰማያዊ ባለጠግነት በሰው ውስጥ ያስቀመጠው በሸክላ ዕቃ ውስጥ ያስቀመጠበት ምክንያቱን ሲናገር በሁሉ እንገፋለን እንጂ አንጨነቅም ይላል። እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣለም፣ እንወድቃለን እንጂ አንጠፋም በማለት ምንድን ነው የሚናገረው ነገር? የሸክላ ዕቃውን ባህሪ ያሳየናል፣ የመዝገቡንም ባህሪ ያሳየናል። የኃይሉ ታላቅነት ከእግዚአብሔር እንደሆነ እግዚአብሔር ያደረገው ልጁን በማመን ያገኘነውን በውስጣችን የሚሰራውን የትንሣኤውን ኃይል ያስቀመጠው እንደ ደካማ ተሰባሪ በሆነው የሰው ባህሪያችን ውስጥ ነው። የሸክላ ባህሪያችን እዚህ ላይ ተዘርዝሯል። መገፋት፣ ማመንታት፣ መሰደድ መውደቅ የሸክላ ባህሪያት ናቸው። እዚህ ላይ እንወድቃለን የሚለው ቃል ብዙ ጊዜ በኃጢአት መውደቅ ሆኖ ሰዎች በስተት እንዳይተረጉሙት ያስፈራል። ነገር ግን በዚህ ቦታ ላይ የሚያሳየው እንወድቃለን የሚለው ካታ ባሎሜ ነው የሚል ቃል ሲሆን ትርጉሙ በብርቱ ስቃይና ጉዳት መጎዳትን ነው የሚያሳየው እንጂ በኃጢአት መውደቅን አይደለም። ጳውሎስ እነዚህን ሁኔታዎች በራሱ ብቻ ሳይሆን ጌታን በሚያገለግሉ ሁሉ የሚያየውና የሚመለከተው ጉዳይ ነው። ይህ ሊሆን የቻለው እግዚአብሔር የክርስቶስን ነገር በሸክላ ዕቃ ከማስቀመጡ የተነሳ በአንድ አማኝ ሕይወት ውስጥ የክርስቶስ ነገር ብቻ ሳይሆን የሸክላ ባህሪም እንዲታይ መፈለጉን እናያለን። እግዚአብሔር በሚያምኑት ውስጥ ያስቀመጠው ኃይል የሸክላ ባህሪ በሚታይባቸው ደካማ ሰዎች ውስጥ የሆነበት ምስጢር የኃይሉ ታላቅነት ከሸክላው እንዳልሆነ ሸክላው ደካማነቱ ሲታይ ይሄ ነገር የእግዚአብሔር ጸጋ ነው ብለው ሰዎች እንዲያስተውሉ አገልጋውም ተገልጋውም ይሄንን ልብ እንዲል ፈልጎ እንደሆነ እናያለን። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ብሎ እግዚአብሔር አንድያ ልጁን የሰጠበትን የወንጌልን ሁነት የሚመካ በእግዚአብሔር ይመካ ተብሎ ልጁን የሰጠበትን ይህንን ትምክህት የሚሆንልን የኢየሱስ ክርስቶስን የወንጌል ሁነት ሊጠበቅ ይፈልጋል። ጳውሎስ ይህንን ሁኔታ በራሱ ሕይወት እንዳየ እስኪ እንመልከት። በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 8 እስከ 11 ላይ ጳውሎስ በእስያ የደረሰባቸውን መከራ በርሱምና በሌሎች ክርስቲያኖች ላይ ያለውን እያነሳ ይናገራል። እንዲህ ይላል፣ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን። ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለልክ ከብዶብን ነበር። አሁን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተ ደግሞ ስለ እኛ የጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለ ተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ይላል። ጳውሎስ ይህን ሁሉ መከራ የተቀበሉበትን ምክንያት በጣም በሚገርም ሁኔታ ይናገራል። እና እነዚህ ታማኝ የጌታ የወንጌል አገልጋዮች ናቸው። በእስያ በደረሰባቸው መከራ የሸክላ አቅማቸውን እንዳዩ ይናገራል። ከአቅማችን በላይ የሚለው ቃል የሰው የሆነውን የእነርሱን አቅም ለማሳየት መጠቀሙ ነው። ስለ ሕይወታቸው ተስፋ ቆርጠው ነበር። በሰው አቅምና ሁኔታ የደረሰባቸውን ሲመለከቱት በሰው አቅም ሊወጡት የሚችሉት እንዳልሆነ እንዲረዱ እግዚአብሔር ወደሚያደርግ ሁኔታ እንደከተታቸው ይታያል። ለምን እንዲህ ባለው ሁኔታ ሊፈተኑ ቻሉ? ጳውሎስ ራሱ ምክንያቱን ይናገራል። ይሄ የሆነበት ምክንያት ከአቅማችን በላይ ተፈተን ነው ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር በማለት ያስተምረናል። ምንጊዜም ወንጌል በራስ መታመንን ያስቀራል። በየትኛው መንገድ ሰው በራሱ ሲታመን መንፈሳዊነቱ ሊሆን ይችላል፣ ጥበቡ ሊሆን ይችላል፣ ኃይሉን ዕውቀቱ ሊሆን ይችላል። ሰዎች በብዙ መንገድ በራሳቸው ይታመናሉ። ቅድስናቸው ሊሆን ይችላል፣ የራሳቸውን የጸሎት ኃይላቸው ሊሆን ይችላል። ብዙ ነገር የኔ ብለው ከራሳቸው የሚያያይዙት በመንፈሳዊም በስጋዊም ነገር ሰዎች የሚታመኑበት የሚኮሩበት ነገር አላቸው። እግዚአብሔር እንዲህ ያለ ነገር በሐዋርያቱ ላይ እንዳይታይ በእግዚአብሔር እንጂ በራሳችን እንዳንታመን ይህንን እግዚአብሔር አደረገ ብሎ ያስተምረናል። ውድ ወገኖቼ በዚህ ክፍል ላይ ስንመለከት ጳውሎስ ይህን ብቻ አይደለም እናየው፣ በብዙ ሰዎች በኩል ስለ ተሰጠን ስለ ጸጋ ስጦታ ይላል። ከሌሎች የሌሎች ክርስቲያኖች እርዳታ የሚያስፈልጋቸው እንደሆኑ ራሱን ያያል። እና ስለ ተሰጠን ብዙ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ይላል። እናንተ ደግሞ ስለኛ የጸለያችሁ አብራችሁ ስትረዱን ይላል። የወቀሳቸው፣ የመከራቸው፣ ያስተማራቸው፣ ወደ ጌታ የመራቸው የቆሮንቶስ ሰዎች ጸሎት ለሱ እርዳታ ሆኖ እንደሚያስፈልገው ጳውሎስ ይናገራል። ይህን እግዚአብሔር ያደረገበት ምክንያት ምንድነው? ጳውሎስ በራሱ ከመታመን እንዲድን ከአቅሙ በላይ በሆነ መከራ ውስጥ በማሳለፍ የሰው አቅሙን ሙጥጥ አድርጎ የሚወስድ መከራ ውስጥ በማሳለፍ ይህን እንዳደረገ በራሱ መመካትን የሚያስቀረውን ወንጌል በራስ መመካት የሚያስቀረውን ወንጌል የሚሰብኩ ሊኖሩም ሆነ ሊያገለግሉ የሚገባቸው በእግዚአብሔር በመታመን እንጂ ፈጽሞ በራሳቸው በመታመን እንዲያገለግሉ እግዚአብሔር አይፈልግም። የእግዚአብሔር ስም የተመሰገነ ይሁን። ሐሰተኛ መምህራኑ ግን እንዲህ አለ ትምህርት አስተምሩ። ኬኔት ኮፕላንድ የተባለው ሰው የእምነት ኃይል በሚለው መጽሐፍ ውስጥ ሲያስተምር እንዲህ ይላል፣ እጅግ በጣም ለጆሮ የሚቀፍ ንግግር ይናገራል። God is a face being. You are born of him, so you are a face being ይላል። ውድ ወገኖቼ ምን ማለቱ እንደሆነ ታውቃላችሁ? እግዚአብሔር የእምነት ህላዌ ነው። አንተም ከርሱ ተወልደሃል፣ ስለዚህ አንተም የእምነት ህላዌ ነህ ይላል። የዚህን ሰው ጤናማ የመጽሐፍ ቅዱስ ትምህርት በስርዓት የተማረ ሰው ቢያነበው ካልሆነ በስተቀረ በመርዝ የተለወሰው ትምህርቱ ብዙ ሰዎችን የሚያስት እኩይ የሆነው ቃላቶች የተሞሉበት መጽሐፍ እንደሆነ እናያለን። ከእግዚአብሔር የሆነውን ነገር እኛም እንዳገኘን ነው የሚያስተምረው ይሄ ሰው። ከእግዚአብሔር የሆነውን እኛም እንደሆንን ይናገራል። እሱ ፌዝ ቢንግ ነው፣ እኛም ፌዝ ቢንግ ነን። ለምን? እሱ ፌዝ ቢንጎ የሆነው አምላክ እኛን ወልዶናል፣ ስለዚህ ባህሪያችን አንድ አይነት ነው ይላል። እርሱ ያለውን እኛም በውስጣችን ስላለ አሁን የሚያስፈልገን ያለንን መጠቀም ነው እንጂ ሌላ ነገር አይደለም። ይህ እምነት ዳግመኛ ስንወለድ ተሰጥቶናል። ይህ እምነት የኃይል ጉልበት ሆኖ በውስጣችን አለ ይላል። ውድ ወገኖቼ ይህ እምነት የራሱ የእግዚአብሔር እምነት ነው ይላል። እግዚአብሔር የእምነት ህላዊ ስለሆነ እኛም ከርሱ ተወለድን የእምነት ህላዊ ነን። አሁን የሚያስፈልገን ይህንን እምነት እንዲሰራ ማድረግ ብቻ ነው። ኦልሬዲ አለን። እምነት በእግዚአብሔር ላይ መታመን፣ ሰው ከላዩ ላይ ራሱን አንስቶ በአምላክ ላይ ራሱ አይኖቹን ማሳረፍ መሆኑ ቀርቶ እምነት ህብረታዊ ግንኙነታዊ ባህሪው ቀርቶ እምነት ፖቴንሻል ችሎታ በሰው ውስጥ ያለ የተቀመጠ አንድ የራሱን የቻለ ህልውናን የሚያስገኝ ነገር ሆኖ ይቀርባል። ውድ ወገኖቼ እግዚአብሔር የእምነት ህላዌ አይደለም። የእግዚአብሔር ባህሪ አይመረመርም። በባህሪያቶቹ መካከል ከጥንት ጀምሮ በቤተ ክርስቲያን እግዚአብሔር የእምነት ህላዌ ነው ተብሎ ተነግሮ አይታወቅም። እግዚአብሔር በእምነት አይኖርም። እግዚአብሔር የሚያምነው ነገር የለም። እነዚህ ሰዎች የሚታመን እምነትን እንደሚሰብኳችሁ ውድ ወገኖቼ እግዚአብሔር በእምነት የሚኖር አምላክ አይደለም። ለእግዚአብሔር ከእግዚአብሔርነት ውጪ ሌላ ምንም ነገር የለም። እምነት ወይም ተብሎ ወይም ሌላ ነገር ስሙ ተጠርቶ ከእግዚአብሔር ከባህሪው ከማንነቱ ውጪ የሚነገር ነገር ለሰው እንደሚነገር አይነገርም። ይህ እርጉም የሆነ ትምህርት ነው። እነዚህ ሰዎች ይህን ሲያስተምሩ ለዚህ የሚያስፈልገን ነገር ምን እንደሆነ በጣም የሚያስደንቅ ነገር ነው የሚናገሩት። አሁን የሚያስፈልገን እኛም ከእግዚአብሔር ስለተወለድን እሱ የእምነት ህላዊ እንደሆነ እኛም በመወለድ የእምነት ህላዊነት ስላገኘን መናገር ብቻ ነው፣ ቃል ብቻ ነው የሚያስፈልገን። እኛ ጋር ያለውን በመወለድ ያገኘነውን እግዚአብሔር ጋር ያለው እኛም ጋር አለ ብለን የምንለውን ይህንን እምነት መግለጥ ነው የሚያስፈልገን። የእምነትህ ውጤት የሚወሰነው ይላል ኬኔት ኮፕላንድ ሲናገር፣ በንግግርህ ወይንም በምስክርነትህ ነው ይላል። ውድ ወገኖች ኬኔት ኮፕላንድ ይህንን ሲናገር ፌዝ ሪዛልትስ አር ዲተርሚንድ ባይ ዩር ኮንፌሽን ኦር ዋት ዩ ሴይ ይላል። እግዚአብሔርም በእምነት እኛም በእምነታችን አባትና ልጅ ሆነን እርሱም የእምነት ህላዌ ነው እኛም የእምነት ህላዌ ነን፣ የሚያስፈልገውን መናገር ብቻ ነው። እንዴት ያለ ቅሌት የሞላበት ሰይጣናዊ ትምህርት ነው! እግዚአብሔርን ፈቃዱን የሚያደርግበት የመንግስቱን ወንጌል ቃል የስጋችን ምኞት አራማጅ በሆነው ምላሳችን በመናገር በውስጣችን አለ ለሚሉት እምነት ውድ ወገኖቼ መግለጫ ልንጠቀምበት ይጋብዙናል። ከዚህ የተነሳ መጽሐፍቶቻቸውም ሆነ መልእክቶቻቸው ደጋግመው የሰውን አይምሮ በሚያደነዝዝ ክፉ ትምህርታቸው የሚያስተምሩትም ሆነ የሚያስተዋውቁት እምነትን ነው። ቃልን መናገር በመላስ ነው የሚያስተምሩት። እግዚአብሔርን መታመን፣ ክርስቶስን መከተል፣ የእግዚአብሔርን ክብር የሚያሳዩ ሰማያዊ ምስጢራትን ማሳየተው በሰው ውስጥ የተቀመጠው እምነት በተግባር እንዲወጣ የሚረዱ የሚሏቸውን ጥቅሶች ከመጽሐፍ ቅዱስ ያለ ቦታው ተገነጣጥለው የተወሰዱ ትምህርቶችን በመቀመር ነው የሚያስተምሩት። እጅግ በጣም አሳዛኝ ነገር ነው። እንዲህ በመሰለ እኩይ ትምህርት የተለከፉ ሰዎች ሁሉ መስቀል ተሸክመው ጌታን ከመከተል ይልቅ የስጋቸው ምኞት ለማከናወን እንዲረዳቸው የተመረጡ ጥቅሶችን ከመጽሐፍ ቅዱስ እየለቀሙ ሲያስተምሩ ሲሰብኩ ይታያል። ፈውስን ለማግኘት በቁስሉ የሚፈውሰንን ኢየሱስን መለመን ትቶ ፈውስን ክሌም በማድረግ ይመጣል። ሰዎች ሰርተው የሚገኘውን ተምሮ ተሻሽሎ የሚገኘውንም ኑሮን ማሻሻልን ቀርቶ በመላስ በመናገር ብቻ ሀብትንም ብልጥግናንም ክሌም ማድረግ ይሆናል። ዘራፊ ምላስ ሰው በእጁ ይዘርፋል። ሰው በተለያየ አይነት ነገር መሳሪያ እየተጠቀመ ይዘርፋል። ዛሬ በእግዚአብሔር ቃል ውስጥ የተጻፉትን የኪዳን በረከቶች በሙሉ በመላሳችን እንዘርፋለን። በብሉይ ኪዳን በኤርምያስ ዘመን የእግዚአብሔርን ቃል የሚሰርቁ ነቢያቶች እንደነበሩ ይናገራል። የኪዳኑን ቃል እግዚአብሔር ለሕዝቡ የገባውን ቃል በመላሳቸው የወሰዱ ለሕዝቡ የእግዚአብሔር ያልተናገረውን ነገር ይናገራሉ። እግዚአብሔር ፈቃዱን አከናውንበታለሁ ያለውን የፈቃዱ መልእክተኛ የሆነውን ቅዱስ ቃሉን በመላሳቸው ለራሳቸው ጥቅም በተግባር ላይ ያውሉታል። ውድ ወገኖች እንደዚህ ያለ አይነት ትምህርት ሰው በሚማርበት ጊዜ እንዴት ሊደነዝዝ እንደሚችል ተምሮ መሻሻል የሚችለው እንዳይሻሻል ነገሮቹን በመልክ አድርጎ እንደ እግዚአብሔር ሰው በስርዓት መመላለስ ያለበት ሰው ሁሉ ቅዠታም የሆነ ህዝብ እንዲሆን ያደርገዋል። በዴይ ድሪሚንግ ሰዎች ይመላለሳሉ። የማይሆነው የሚሆን ይመስላቸዋል። ከዚህ የተነሳ በእንደዚህ ያለ አይነት መንገድ ምድር ተመክናለች። የኢትዮጵያ ምድር ተመክናለች። ብዙ ወጣቶች እንዲህ ያለ ትምህርት እየተማሩ ለብዙ ስህተት በመጋለጣቸው የሚመጣው ጥፋት ይሄ ነው የሚባል አይደለም። ኬኔት ኮፕላንድ አንድ ጊዜ በዚህ ጉዳይ ላይ ሲያስተምር የተናገረው ነገር ትዝ ይለኛል። በመጽሐፉ ላይ ኢየሱስ ክርስቶስ ተገለጠልኝ ይላል። እግዚአብሔር ያሳያችሁ ኢየሱስ ክርስቶስ ተገለጠልኝ። ተገልጦለት ሰዎች ማንኛውም ሰው ወደ እኔ መምጣት ሳያስፈልገው የሚፈልገውን ሁሉ ለማግኘት የሚያስችለውን የእምነት ፎርሙላ እነግርሃለሁ አለው። የእምነት ፎርሙላ by the way x+yz ያሉ በፎርሙላ አስቀምጠውታል። ዌብሳይታቸው ላይ ብትመለከቱት ይሄንን አሁን ምለውን ሳይሆን እምነት በፎርሙላ እንደሚሰራ አርገው አስቀምጠውታል። እምነት በፎርሙላ ይሰራል ማለት ምን ማለት እንደሆነ ማስተዋል አለብን። እምነት አንድ ጊዜ ያን ቀመርና ፎርሙላ ካሟላ በግዴታ ይሆናል። የማይሰራው በደንብ ስላላመንን ነው። የእግዚአብሔር ፈቃድ የለም። ለምነን እንደ ፈቃዱ ከእግዚአብሔር መቀበል የለም። በጸጋው ዙፋን ፊት መቅረብ የለም። ደፋሮች፣ ለፍላፊዎች፣ በመላሳችን የምንፈልገውን አድራጊዎች እንሆናለን። ይሄ ሃይማኖት ነው ወይስ ወሮ በላነት ነው? ይሄ ቀማኛነት ነው ወይስ የእግዚአብሔር ሰውነት ነው? ይሄ እግዚአብሔር መከተል መታዘዝ ነው ወይስ ውድ ወገኖቼ አጭበርባሪነት ነው? በለው ተናገረው የሚለውን ፎርሙላ ኢየሱስ ተናገረው እና ሰው የሚፈልገውን ነገር ሁሉ በዚህ በእምነት ፎርሙላ ክርስቶስ ጋር መምጣት ሳያስፈልገው ማግኘት እንደሚችል ክርስቶስ ነገረኝ አለ። ውድ ወገኖቼ ለዚህ ሰው የተገለጠለት ኢየሱስ ክርስቶስ ነው? የሚከተለኝ የህይወት ብርሃን ይሆናል ያለው ኢየሱስ ነው? ይሄ ኢየሱስ ክርስቶስ እንደዚህ ባለ መንገድ ሰዎች እንዲኖሩ ያስተምራል? የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን የምንኖረው በእንደዚህ ያለ አይነት መንገድ ነው? ውድ ወገኖቼ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን እየተባለ እነዚህ ሰባኪዎች ግን የሚያስተምሩት ስለ ምላስ ኃይል ነው። ስለ ምላስ ኃይል ነው የሚያስተምሩት። አንዱ የኬኔት ሄገን መጽሐፍ የምላስ ኃይል ይላል። መጽሐፉ ራሱ ርዕሱ የምላስ ኃይል ይላል። ሰው በምላሱ ታሪኩን ሊሰራ ይችላል? ይህ ጉዳይ አይደለምን? የሚያሳፍር ነገር አይደለምን? የኃይሉ ታላቅነት ከእግዚአብሔር መሆኑ ቀርቶ ምላስ ከሆነ ምንድነው ሃይማኖት ጠቅሙ? ምላስ ያለው ሁሉ የለፈለፈ የፈለገው ሊያገኝ ይችላል ማለት ነውን? አሁን እነዚህ ሰዎች ሲያስተምሩ ያልዳነ ሰው ምላስና የዳነ ሰው ምላስ አንድ አይደለም ይላሉ። ይህ ጉዳይ አይደለም። የኃይሉ ታላቅነት ከእግዚአብሔር ነው እንጂ ከሰው አይደለም። የክርስትና እምነት ሊሰቀል የሚገባው ሥጋ ከመስቀል ላይ መውረድ አለበት። የዙፋን እምነት ነው መለማመድ ያለብን ከተባለ ውጤቱ አዎ የምላስ ዙፋን አለ። የምላስ ዙፋን ለወፈፍ እምነት ለቀን ቅዠት የሚያጋልጥ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ላይ ያልተመሰረተ የክርስትና እምነት እንዲህ በመሰለ ትምህርት መበከሉ እጅግ ያሳዝናል። ውድ ወገኖቼ የኃይሉ ታላቅነት ከእግዚአብሔር በሆነ እምነትና ሕይወት ለመኖር የግድ የኢየሱስ መስቀል ያስፈልጋል። መስቀሉ ካልተማከለ ከትንሣኤው ጋር አንገናኝም። በዚህ ባልዳነ ሥጋ ስንኖር ሥጋችን ሊጎሸምና በመስቀሉ ኃይል ስር ሊሆን ይገባዋል። የትንሣኤው ሕይወት ኃይል ሰውን ለእግዚአብሔር የሚያኖር ሕይወት እንጂ ሰውን ለራሱ ምኞት እና መሻት የሚያኖር በመላስ የሚገኝ ኃይል እንዳለ መጽሐፍ ቅዱስ አስተምሯል። ሰማችሁትን ለደህንነት ያርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።